አንዳንድ ሀገር አቀፍ ተቃዋሚ ፓርቲዎች ከተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴን ጋር ያደረጉት ውይይት ኢትዮጵያ ውስጥ ያለው የሰብአዊ መብቶች ጥሰት ዓለም አቀፍ ዕውቅና እንዲያገኝ ያግዛል ብለዋል። ኮሚሽነሩ ለመንግስት ምክር ከመስጠት የዘለለ አቅም ሊኖራቸው እንደማይችል፣ የኢትዮጵያ ችግርም ከውጭ በመጡ ሰዎች ይፈታል ብለው እንደማያምኑ ግን ፓርቲዎቹ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አል ሁሴን የኢትዮጵያ ጉብኝት መርሃ ግብር ከተቃዋሚ ፓርቲ ተወካዮች ጋር መወያየትን የሚያካተተ ነው። እናም ገዢውን ኢህአዴግን ጨምሮ ወደ 11 የሚጠጉ አገር አቀፍ ፓርቲዎች ተወካዮች በተገኙበት መድረክ ውይይት ተካሂዷል። በዚህ ውይይት ካለፉት ዓመታት ጀምሮ እስከ ቅርብ ጊዜ ያሉ የሰብአዊ መብት ጉዳዮች መነሳታቸውን ሰማያዊ ፓርቲን በመወከል የተሳተፉት የውጭ ግንኙነት ኃላፊው አቶ አበበ አካሉ ያስረዳሉ።
የተነሱት በጣም ጠንካራ ሀሳቦች ባለፉት የዚህ የኢህአዴግ ያገዛዝ ዘመናት ውስጥ የነበሩ የሰብአዊ መብት ጥሰቶች ቀጥለው እንደሄዱና አሁን ደግሞ ከባለፈው ዓመት ጀምሮ አገሪቱ የተፈጠረው ምስቅልቅል ምክንያት እስረኞች በከፍተኛ ቁጥር በየቦታው የታጎሩ እንደሆነና ከፍተኛ ስቃይ እንደሚደርስባቸው፣ የፖለቲካ ምህዳሩ በጣም መጥበቡን፣ መንግስት የመልካም አስተዳደር ችግሩ እየከፋ መምጣቱን፣ በተለይም ደግሞ ሙስናው እጅግ ከአቅሙ በላይ መንግስት ከሚቆጣጠረው አቅም በላይ መሆኑን ስንገልጽ፣ ይህንን በወቅቱ የነበሩት የኢህአዴግ ተወካይም ይህንን አምነው ተቀብሏል። ኮሚሽነሩ ፊት ሙስና በጣም አስቸጋሪ እንደሆነባቸውና ይህንንም እየታገሉ እንደሆነ እና እዛም ከተነሳው ሀሳብ ሁልጊዜ ኢህአዴግ ዲሞክራሲው ገና ጅምር ነው አላደገም ይለናል፣ 25 ዓመት ሙሉ አትሊስት አንድ እርምጃ እንኳን መራመድ የነበረበት የሚል ሀሳብ ነው ትኩረት ሰጥተን ያነሳ ነው። እና ይሄ የመልካም አስተዳደር ችግር የፈጠረው ኢህአዴግ ያገዛዝ ችግር፣ የፖሊሲ ችግር፣ የሚከተለው አይዲዮሎጂ ችግር የፈጠረው ነገር አገሪቷን ወደ ምስቅልቅል ነገር እየመራት ነው የሚለውን አይነው ትኩረት ያደረግነው።
ይህም ሆኖ ከኮሚሽነሩ ጉብኝት ብዙ ውጤት እንደማይጠብቁ ነው።
የኢትዮጵያ ችግር ይፈታል በነሱ እንትን ብለን እኔ አልጠብቅም ምንም ነገር። ነገር ግን ከፍተኛ ኮሚሽነር ናቸው። አሁን ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲኖረው እንፈልጋለን። ዓለም እንዲያውቀው አሁን እየደረገ ያለውን አገር ውስጥ ያለውን ችግር በሚገባ እንዲታወቅ ስለፈለግንና በወቅቱም ኮሚሽነሩ ወደ ሀገር ውስጥ መጥተው ተቃዋሚ ፓርቲዎችን ለማናገር ፍቃደኛ ስለሆኑ አክብረናቸውም ጭምር ነው የሚሆን እንጂ ኢህአዴግ ወደ ሰፊ ሆኖ የፖለቲካ ምህዳሩን ቢያስፋው ኖሮ እና ራሱ መፈተሽ ቢችል ኖሮ እዚሁ እንደ ኢትዮጵያዊነታችን እሳቸውም ያሉት ይህንን ወደ መጨረሻ ላይ ችግሩን በጋራ ልትፈት የሚችል ስላልቻለ ነው እኛም ከድርድሩም ለቀን ለመውጣት ተገደድ ነው። ኢህአዴግ ፍጹም አደራዳሪ ወገንም ስላልፈለግ ለቀን ወጥተናል። አቶ ኃይለ ማርያምን ኮሚሽነሩ መጥቶ ከሚነግርልን እኛ ብንነግራቸው ይቀለ ነበር ችግራችንን በቅርበት በኢትዮጵያዊ ቋንቋ ብንታደል ኖሮ እንደ ኢትዮጵያዊ ራሳችን ልንፈታው ብንችል ጥሩ ነበር የሚል እምነት ነው ያለኝ።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን በመወከል በውይይቱ ላይ የተሳተፉት የፓርቲው ሊቀመንበር ዶክተር ጫኔ ከበደ ናቸው። የኢትዮጵያ መንግስት የተባበሩት መንግስታት ድርጅትን የሰብአዊ መብት ድንጋጌ መቀበሉን ያስታወሱት ዶክተር ጫኔ በተግባር እንደማያውለው ግን ለኮሚሽነሩ አስረድተናል ሲሉ ምሳሌዎችን ጠቅሰዋል።
ሰብአዊ መብት አከባበር ዙሪያ ላይ የጸረ ሽብር ህጉም ራሱ በራሱ ተጽዕኖ የፈጠረብን በመሆኑ የብዙሀን መገናኛ አጠቃቀምና የፖለቲካ እስረኞች በአጠቃላይ የሲቪክና የሙያ ማህበራት አዋጅንን ጨምሮ የሰብአዊ መብት አያያዝን በሀገሪቱ ላይ ከፍተኛ ጥያቄ ውስጥ ያስገባና ከምንም በላይ ሰብአዊ መብት አጠባበቅ ችግሮች በአጠቃላይ ከሀገራዊም አልፈው አህጉራዊ አቀፍ ይዘት ያላቸው እየመሰለ የመጣበት ሂደት ነው ያለው።
እናም ዓለም አቀፉ የሰብአዊ መብት ድንጋጌ ተግባራዊ መደረጉን ከመከታተል አንጻር የተባበሩት መንግስታት ሚና ምን እንደሆነ በውይይቱ ወቅት ማንሳታቸውን የኢዴፓ ሊቀመንበር አብራርተዋል።
ዓለም አቀፍ ሰብአዊ መብት ማስጠበቂያ ድንጋጌዎችን ተቀብላ የምትጓዝ ከሆነ የዓለም አቀፉ የሰብአዊ መብት ድርጅት ሰብአዊ መብት ጥሰቶች ሲኖሩ በምን መንገድ ነው ሊጠይቅ የሚችለው? በምን መንገድ ነው ህዝቡ ሊታደግ የሚችለው? ነው ወይስ ከሰነድ ያለፈ ነገር የለውም? በእኛ በኩል ስጋት አለን፣ በእናንተ በኩል ይህን ነገር ማብራሪያ ብትሰጡን የሚል ጥያቄ አቅርበን ነበር። እንደውም አሁን በተደረገው የሰብአዊ መብት ጥሰት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኢትዮጵያ ውስጥ ገብቶ በገለልተኝነት የተደረገውን ሰብአዊ መብት ጥሰት ለማጣራት ጥያቄ አቅርባችሁ ነበር ወይ? የኢትዮጵያ መንግስት ምላሽስ ምንድን ነው የነበረው? ስለዚህ ይህን የሚል ጥያቄዎች ሁሉ ጠይቀን በአጠቃላይ ብለና ቺፍ መልስ ለመስጠት ብዙም ፍላጎት አላሳዩም። እንግዲህ እኛ የምንጠብቀው ከተባበሩት መንግስታት ድርጅት በኮሚሽን ደረጃ ነው የመጣው። ስለዚህ ከተለያዩ የማህበረሰብ ክፍሎች ያገኘውን መረጃ ሰብስበው ወደፊት ለሚኖረው አጠቃላይ የሰብአዊ መብት ይዘት እና አጠቃላይ የህግ አከባበር ጉዳዮች ላይ ትኩረት ሰጠው ምክር ዘንም አስ
ከኮሚሽነሩ ጋር በተደረገው ውይይት ካልተሳተፉት ፓርቲዎች አንዱ የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ነው። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምጽ እንዳስረዱት ስለ ውይይቱ በስልክ የተነገራቸውና ጥሪ የተደረገላቸው ከፓርላማ በተደወለ ስልክ ነው። ኮሚሽነሩ ለፓርላማ ንግግር ያድርጉ ወይም ከፓርቲዎች ጋር በቀጥታ ይወያዩ ለፓርቲያቸው ግልጽ እንዳልነበረም ጠቁመዋል። ገዢው ፓርቲ ኢህአዴግ በውይይቱ ላይ ያነሳቸውን ሐሳቦች በተመለከተ አስተያየት ለማግኘት ያደረኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።